The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የመንግስት ኃላፊዎች ለማንኛውም አይነት አገራዊም የውጭም ሚዲያ የመንግስትን ስራ በአግባቡ የማስረዳትና ግልጽ የማድረግ ሚዲያዎች ደግሞ ይሄን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለህዝቡ የሚገልጹበት
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ናቸው። ዝርዝሩን በዘገባው አብይ ርዕስ ይከተላል።
እንግዲህ አሁን የመንግስት ቃል እንደተስፋ ይዘን በተግባር እንዲሟሉ እንደምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የሚጠብቀው። አንደኛው እሱ ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት
ጌታቸው ወርቁ የኢትዮ ምህዳር ዋና አዘጋጅ ነው። ይህም የዕለቱ አቢይ ርዕስ ውስጥ ተካቷል። ዜናውን ተከትሎ ይቀርባል።
በዜና ውስጥ ደግሞ ዋና ዋናዎቹ የኡጋንዳ መንግስት እንባስ መጭ ጋዝ በመጠቀሙ ሰላማዊ የፖለቲካ ስብስብ እንቅፋት እንዲሆን አድርጓል ተባለ፣ አንድ ኤርትራዊ ፍልሰተኛ በእስራኤል ፖሊስ ተተኩሶበት ሞተ ግን በስህተት ነው የተተኮሰበት፣ የግብፅ ባለሥልጣናት ዛሬ የግማሽ ቀን እረፍት ለሠራተኞች ሰጡ፣ ምክንያት የምክር ቤቱ ምርጫ እንዲካሄድና ሕዝባዊ ተሳትፎ እንዲኖረው በማሰብ የሚሉ ይገኛሉ።
ሳምንታዊው ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋቸዋል።
ጤና ይስጥልና አድማጮች፣ እንደምን ውላችሁ አምሽታችኋል። ዛሬ ሰኞ ነሐሴ 12
ጥቅምት መሆን አለበት።
የጥቅምት ስንት?
8
2008 ዓ.ም የምናስተናግዳችሁ አዲሱ አበበና
እኔም አሉላ ከበደ ነን። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሷ ቲያን ዋንግ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የኡጋንዳ መንግሥት እንባስ መጪ ጋዝ በመጠቀም ለሰላማዊ የፖለቲካ ስብስብ እንቅፋት መሆኑን እንዲያቆም የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች ዛሬ ሰኞ ጥሪ አድርጓል። የመንግሥት እንቅፋት መሆን በነጻነት የመሰብሰብና ሐሳብን የመግለጥ መብትን ይገድባል ብሏል ሂዩማን ራይትስ ዎች። ኡጋንዳውያን ከመቼውም ጊዜ አሁን ምርጫ በተቃረበበት ጊዜ ተሰብስበው አዳዲስ ሐሳብ የመስማት ወይም የማሰማት መብት አላቸው ብለዋል የድርጅቱ ከፍተኛ የአፍሪካ ጉዳዮች ተመራማሪ ማሪያ በርነት። በማን አለብኝነት ሕዝብን በእንባ አስመጪ ጋዝ መበተን የመቅሰል ጉዳት ከማድረሱም በላይ ነጻና ዲሞክራሲያዊ ሕዋን ያደፈርሳል ብለዋል።
አንድ ኤርትራዊ ፍልሰተኛ በእስራኤል ፖሊስ ተተኩሶበት መሞት ተገለጸ። እስራኤላዊው በእስራኤል ወታደር የተመታው ኤርትራዊ በስህተት በተኮሰበት ጥይት ሲሆን የተኩሱ ኢላማ ግን አንድ የእስራኤል ወታደር በመግደል ሌሎች 10 ሰዎችን አቁስሎ በአውቶቡስ ያመለጠ ተጠርጣሪን ለመግደል የተነጣጠረ እንደነበር ታውቋል። በፖሊሱ መግለጫ መሰረት መኮንኑ ትናንት እሁድ በስህተት የገደለው ኤርትራዊ ሙሉ ሀፍቶም ዘሪሁን የተባለ ሲሆን በሀያዎቹ ዕድሜ ክልል ውስጥ የሚገኝ ጥገኝነት ጠያቂ እንደነበርም የአካባቢው ዜና አውታሮች ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በተናገሩ ቃል መሰረት ማንም ቢሆን ከሕግ በላይ ስላልሆነ ሕግን በራሱ ቁጥጥር ስር በማድረግ እንዳይተገበር ሲሉ አስጠንቅቀዋል። የእስራኤል የደህንነት ባለስልጣናት ዛሬ ሰኞ ይፋ እንዳደረጉት ጥቃቱን የፈጸመው ከወታደራዊ ሙያ ጋር ምንም አይነት ግንኙነት የሌለው የ21 ዓመቱ አረብ እስራኤላዊ መሐመድ አላካቢ የተባለው ሰው ነው። አላካቢ በከፈተው ተኩስ የ19 ዓመቱን እስራኤላዊ ወታደር ከገደለ በኋላ ፖሊሶች በተደጋጋሚ በመተኮስ ሊገድሉ ችለዋል። በዚህ ሳምንት ውስጥ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ናታንያሁን የፍልስጤማውያኑ ፕሬዚዳንት ሞሐመድ አባስን በተናጠል ለማግኘት በዝግጅት ላይ የሚገኙት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ባስተላለፉት ማሳሰቢያ ተረጋጉ ነው ያሉት። አመፅ ቆሞ መረጋጋት ሰፍኖ ማየት እንፈልጋለን። ይህ ደግሞ እስራኤል ውስጥም ሆነ በክልሉ የሚገኙ ሕዝቦች ሁሉ ፍላጎት ነው ያሉት ጆን ኬሪ ከእስራኤል ደግሞ በድንገት ከሚደርስባት ማንኛውም አደጋ ራሷን የመከላከል መብት አላት ሲሉም አክለውበታል።
የግብፅ ባለሥልጣናት ዛሬ ሰኞ ለመንግሥት ሠራተኞች የግማሽ ቀን የሥራ ፈቃድ መስጠታቸው ተገለጠ፣ ምክንያት ዛሬ ለመጀመሪያ ጊዜ የሚካሄደው የአገሪቱ ምክር ቤታዊ ምርጫ ሰፋ ያለ ሕዝባዊ ተሳትፎ እንዲኖረው በማሰብ። በእስላማዊ ወገኖች የበላይነት የተያዘው የግብጽ ምክር ቤት እንደ አውሮፓ አቆጣጠር በ2012 መፍረሱ ይታወቃል። ዛሬ የመንግስት ሰራተኞች ከስራ ነጻ መሆን በአገሪቱ አጠቃላይ ገቢ ላይ ከፍተኛ ኪሳራ እንዳስከትል ስጋት መኖሩም ታውቋል። ተንታኞች ከ10% የበለጠ እንደማይሆን ግን ተናግረዋል። የምክር ቤታዊ ምርጫ አጠቃላይ ውጤት እስከ መጪው ታህሳስ የሚታወቅ ሲሆን 596 መቀመጫዎች ያሉት ምክር ቤት መጪው ወር ማብቂያ ገደማ ዓመታዊ በዓሉን እንደሚጀምር ተገልጧል።
በመንገድ ላይ እንቅስቃሴ ወይም በትራፊክ አደጋዎች በዓለም ዙሪያ በየዓመቱ አሃዙ 1,250,000 የሚደርስ ሰው እንደሚሞት የዓለም ጤና ድርጅት አስታወቀ። ይህ እጅግ ከፍተኛ የሆነ ቁጥር ፍጹም ተቀባይነት የሌለው እንደሆነና ለመከላከል ወይም ለማስቀረት የሚቻል መሆኑንም የጤና ድርጅቱ አክሎ አመልክቷል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
ከ180 ሀገሮች የተሰባሰበ መረጃና ክትትል በአጠቃላይ መንገድ ላይ በሚደርሱ አደጋዎች ምክንያት የሚሞተው ሰው ቁጥር መረጋጋት እያሳየ መሆኑን የዓለም የጤና ድርጅት WHO አመልክቷል። WHO በዚሁ መግለጫው የተሽከርካሪው ቁጥር ባሻቀበበትና የሰው ብዛትን በፈጣን ሁኔታ እየጨመረ ባለበት ጊዜ እንዲህ አይነቱ መረጋጋት መስተዋሉ አበረታች መሆኑን ጠቁሟል። ይሁን እንጂ ዕድሜያቸው ከ15 እስከ 29 ዓመት የሚሆኑ ወጣቶችን በመቅጠፍ በአንደኛነት የሚጠቀሰው ይህ የመንገድ ላይ ወይም የትራፊክ አደጋ መሆኑን ድርጅቱ አስታውቋል። በመንገድ ላይ አደጋዎች በባለጠጎቹና በድሆቹ ሀገሮች መካከል ከፍተኛ ልዩነት ያለ መሆኑን የሚያሳየው የWHO ሪፖርት ከአደጋዎቹ 90% የሚደርሱት በባለመካከለኛ ገቢና በባለዝቅተኛ ገቢ ሀገሮች ውስጥ መሆኑን ገልጿል። የዓለሙ የጤና ድርጅት ተላላፊ ያልሆኑ በሽታዎች መምሪያ ኃላፊ ኤቲየን ክሩግ ለቪኦኤ በሰጡት ቃል በትራፊክ አደጋ ቀዳሚውን ቦታ የምትይዘው አፍሪካ ስትሆን መካከለኛው ምስራቅ ተከታይ መሆናቸውን ጠቁመዋል።
Africa has only 2% of the world's vehicles, but has the highest.
አፍሪካ ከዓለም የተሽከርካሪ ብዛት 2% ብቻ ያሉባት አህጉር ነች። መንገድ ላይ በሚደርሰው አደጋ ግን መሪዋ እሷ ነች። እንደ ስዊድን፣ እንግሊዝና ሆላንድ ያሉት አገሮች የተለያዩ እርምጃዎችን በመውሰድ ባለፉት ጥቂት 10 ዓመታት ውስጥ የትራፊክ አደጋዎችን በከፍተኛ መጠን መቀነስ ችለዋል። እነዚህ እርምጃዎች ፍጥነትን፣ አስካሪ መጠጦችን ጠጥቶ ማሽከርከርን፣ ለሞተር ብስክሌት አሽከርካሪዎች ቆብ ማድረግን፣ ለሾፌሮችና ለተሳፋሪዎች ቀበቶ ማሰርን፣ የሕፃናት መጠበቂያዎችን የሚመለከቱ ሕግጋትን ማውሳትና በጽኑ ማስፈጸም ናቸው።
ባለፉት 3 ዓመታት የተለያዩ ሕግጋትን በማውጣትና በማስፈጸም 17 ሀገሮች መሻሻል ማሳየታቸውን ክሩግ አመልክተው መንገድ ላይ አደጋዎች ሲደርሱ ፈጥኖ መድረስና እገዛ መስጠትም ዛሬ ከሚጠፉት ግማሽ ያህል ሕይወቶችን ከጥፋት ማዳን እንደሚቻል አስረድተዋል። ከአጠቃላዩ የመንገድ ላይ አደጋ በዓለም ዙሪያ 26% የሚደርሰው በእግረኞች ላይ ሲሆን አፍሪካ ውስጥ ግን ይህ መጠን ወደ 33% እንደሚያሻቅብ የWHO ሪፖርት ይጠቁማል። መሰረታዊ የሆኑ የተሽከርካሪ ደህንነት ፍተሻዎችና ምርመራዎች የሚጠበቅባቸውን ደረጃ አለመድረስም ሌላው የአደጋዎች ሰበብ መሆኑን ሪፖርቱ አመልክቷል። በአንድ ወቅት በመንገድ ላይ አደጋዎች መጠን በዓለም በቀዳሚነት ትጠቀስ በነበረችው ኢትዮጵያ ዛሬ ያለው ሁኔታ ምን እንደሚመስል የሚያሳይ ዘገባ ይዘን በሌላ ዝግጅት እንመለሳለን። የተረጋጋ ነው በሚባልበት በአሁኑ ጊዜም በየዓመቱ 1,250,000 ሰው በመላው ዓለም ድንገት መንገድ ላይ አደጋ እየደረሰበት መርገፉና መንገድ ላይ መቅረቱ ፍጹም ተቀባይነት የሌለው ነው ብሏል የዓለሙ የጤና ድርጅት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በብዙ ሺዎች የሚቆጠሩ ፍልሰተኞች ዛሬ ሰኞ በሰርቢያና በክሮኤሽያ መካከል መላወሻ በማጣት ተከማይተው እንደሚገኙ ተሰማ። ሌሊቱን በከባድ ብርድ ከማሳለፋቸውም በላይ ሁንጋሪያ ወደ ክሮኤዥያ የሚያዳርሰውን መንገድ ባለፈው ቅዳሜ በመዝጋቷ ፍልሰተኞቹ ሌሊቱን ያለ ምግብ እንዲያልፉ ተገደዋል። ወደ አውሮፓ ህብረት አገሮች የሚያመሩት እነዚሁ ወደ 2000 ያህል ፍልሰተኞች ትናንት እሁድ ሌሊቱን ያሳለፉት ደግሞ እጅግ ቅዝቃዜ ባለው አውቶቡስ ውስጥ እንደነበርም ታውቋል። የሁንጋሪያ ድንበር መዘጋት በራሱ በአሁኑ ወቅት አውሮፓ ውስጥ የሚታየውን ከፍተኛ የፍልሰተኞች ስቃይ የበዛና የተበራከተ አድርጎታል።
የቻይናው ፕሬዚዳንት ሺ ጂንፒንግ ለ4 ቀናት ጉብኝት ወደ ብሪታንያ እያመሩ መሆናቸው ተሰማ። የጉብኝቱም ዓላማ በሁለቱ አገሮች መካከል ያለውን የንግድ ግንኙነት ለማጠናከር እንደሆነ ተገልጧል። አንድ የቻይና መሪ እንደ አውሮፓውያን የዘመን አቆጣጠር ከ2005 ዓ.ም ወዲህ ብሪታንያን ሲጎበኝ ይህ ያሁኑ የመጀመሪያው መሆኑ ነው። በፕሬዚዳንት ሺ የ4 ቀናት ጉብኝት በሙሉ ማለትም ከነገ ማክሰኞ እስከ አርብ ድረስ ባለው ጊዜ የተቃውሞ ሰልፎች የሚካሄዱ እንደሆነም ተሰምቷል። ቻይናው ፕሬዚዳንት በብሪታንያ ቆይታቸው በሁለቱም የእንግሊዝ ምክር ቤቶች በተወካዮችም ሆነ በመወሰኛው ምክር ቤት ንግግር እንደሚያሰሙም ከወዲሁ ተገልጧል። ከዚያም ከሊበር ፓርቲው መሪ ጀረሚ ኮርቢ ጋር ተገናኝተው ከተወያዩ በኋላ ዳግማዊት ንግሥት ኤልሳቤጥና ልዑል ፊሊፕ በሚያደርጉት የራት ግብዣ ላይም ይገኛሉ ተብሏል።
በመጨረሻም ኮፑ በመባል የሚጠራው ኃይለኛ ንፋስ አዘል ማዕበል ፊሊፒንስ ውስጥ ከፍተኛ ዝናብ ማስከተሉና የጎርፍ ማጥለቅለቅ ማድረሱ ተገለጠ። የፊሊፒንስ ፖሊስ፣ የጦር ኃይልና የበጎ ፈቃድ ሰራተኞች በብዙ መቶዎች የሚቆጠሩትን የማዕበሉን ሰለባዎች ለመርዳት በአፋጣኝ ተሰማርተዋል። በዚህ ማዕበል እስካሁን የሞቱት ሰዎች ቁጥር 11 ደርሷል። በርካታ የአውሮፕላን በረራዎችና የመርከብ አገልግሎቶች በተለይም ሉዞን አካባቢ በማዕበሉ ምክንያት መቋረጣቸው ታውቋል። ዜናው አበቃ። The Voice of
America. ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ
ከሀገር ውስጥም ሆነ ውጪ አገር የመገናኛ ብዙሃን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን የኢህአዴግ ሊቀመንበርና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ኃላፊነት በተሞላበት ሁኔታ እስኪሄድን ድረስ ሁላችንንም ተጠቃሚዎች እንሆናለን ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ኤርትራን እንደገና በማተራመስ ከሰዋል። አገራቸው የደቡብ ሱዳን ወገኖችን የምትሸመግለው ከማናቸውም ሳትወግን እንደሆነም ጠቅላይ ሚኒስትሩ አመልክተዋል። እስክንድር ፍሬው ተከታዩን ይዟል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛሚ ኤፍኤም ሬዲዮ ጋር ያደረጉት ቃለ ምልልስ የተለያዩ ርዕሰ ጉዳዮች የተዳሰሱበት ነው። የመረጃ ነጻነትን የተመለከተው ጥያቄ ከነዚሁ መካከል ይጠቀሳል። የመረጃ ነጻነትን አስፈላጊነት ያመነው መንግስታቸው ቀደም ሲል ያወጣው ህግ መኖሩን ጠቅላይ ሚኒስትሩ አስታውሰዋል። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል ሚዲያዎች ሚዛናዊ የሆኑ ዘገባዎችን ማቅረብ አለባቸው ብለዋል። መገናኛ ብዙሃን ለማንኛውም የውጭ ተጽዕኖ ወይም ያስተሳሰብ ተጽዕኖ መጋለጥ እንደሌለባቸው ማሳሰብ፣ ስነ ምግባራቸውን ጠብቀው እስከሰሩ ድረስ ግን መንግስታቸው ለመተባበር ዝግጁ መሆኑን አመልክተዋል። ከዚህ አንጻር ከሀገር ውስጥም ሆነ ከውጭ መገናኛ ብዙሃን ጋር ተባብሮ ለመስራት መንግስታቸውና ፓርቲያቸው ከውሳኔ ላይ መድረሱንም አስታውቀዋል።
ይሄ ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚዎች ነን የምንሆነው። ከዚህ አኳያ የመንግስት ኃላፊዎች ለማንኛውም አይነት አገራዊም የውጭም ሚዲያ የመንግስትን ስራ በአግባቡ የማስረዳትና ግልጽ የማድረግ፣ ሚዲያዎች ደግሞ ይሄን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለህዝቡ የሚገልጹበት፣ ጠንካራውን ጠንካራ ደካማውን ደካማ ብለው የሚያቀርቡበት፣ ይሄ ሲባል የነሱ ነጻነት ተጠብቆ ማለት ነው። የትንተና የማካሄድ ነጻነታቸው እንደተጠበቀው ነው። ትንተናው የተሳሳተ ከሆነ ደግሞ ሌላ ትንተና ሌላው ደግሞ እየሰጠ እየሄዱ የሚሄዱበት ነገር ግን ጉዳት የማያስከትል መሆኑን እያረጋገጡ መሄድ አስፈላጊ ይሆናል። ይህ እስከሆነ ድረስ ለዲሞክራሲያችን ለእድገታችን ከፍተኛ አስተዋጽኦ ያበረክታል። ህዝቡም እንዲሳተፍ ያደርጋል። በማስተካከሉም ይሳተፋል፣ በልማቱም ይሳተፋል። ስለዚህ ከእናንተ ጋር ለመስራት በፓርቲ ጉባኤያችንም ላይ በግልጽ አስቀምጠናል፣ በጽሁፎቻችን እናወስነናልም። በክቡር ፕሬዚዳንቱ የመንግስትን አቋም በሚመለከት ጽሁፍም ላይ ንግግርም ላይ በግልጽ ተቀምጧል። አሁን ከእናንተ ጋር የምናደርገው ውይይት ከዚሁ የመነጨ ነው እና ወደፊትም ይቀጥላል።
ይህም ሆኖ መገናኛ ብዙሀን ኃላፊነት በተሞላበት ሁኔታ ስራቸውን ሊያከናውኑ እንደሚገባ ነው ጠቅላይ ሚኒስትሩ ያሳሰቡት።
ጥሩ ነገሮችንም በአንድ በኩል እያሳወቁ ጉድለቶች እንዳይደገሙም ወደፊት ደግሞ እንዲሻሻሉ ሊያደርግ በሚችል ገንቢ በሆነ ሁኔታ መገናኛ ብዙሀን ከህዝቡ ጋር ማገናኘት አለባቸው። የመንግስት ስራውን ማገናኘት አለባቸው። ህዝቡ እንዲያውቅ ማድረግ አለባቸው። በዚህ ዙሪያ አብረን ብንሰራ ተጠቃሚዎቹ እኛ ነን። መገናኛ ብዙሀኖች ብቻ አይደሉ። እነሱ ስራቸውን ይሰራሉ፣ እኛ ደግሞ ከህዝቡ ጋር በመድረሳችን ተጠቃሚዎች ነን። ይሄ ማለት የመንግስትን ጥሩ ጎን ብቻ ያድርግ ማለት አይደለም። የመንግስት ጉድለትንም ጭምር ማሳወቅ አለበት ለህዝቡ። አንዳንድ ጊዜ ግን ጥንቃቄ የሚያስፈልገው ነገር እንዳለ ግን እናንተም መገንዘብ ያለባችሁ ነገር አለ። ከሙያ መስመር ከሙያ ፍላጎት እና ሙያተኝነት ከሚያስገድደው መስፈርት ወጣ ብሎ የግል ስሜትን ለህዝብ ማድረስ ግን ሁሉንም ሰው ይጎዳል። መንግስትንም ይጎዳል፣ ህዝቡንም ይጎዳል፣ ሚዲያውንም ራሱን ይጎዳል። ስለዚህ ይሄን ለእናንተ ነው የምተው።
ጠቅላይ ሚኒስትር ኃይለ ማርያም በዚሁ ቃለ መጠይቅ ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተ ማብራርተዋል። የኤርትራ መንግስት አሁንም ከማተራመስ ተግባሩ አልተቆጠበም ብለዋል። መንግስታቸው ተመጣጣኝ ያጸፋ እርምጃ በመውሰድ አቋሙ እንደሚቀጥል ጠቁመዋል። ይህ አቋም ሊቀየር እንደሚችልም ግን አስጠንቅቀዋል።
እንግዲህ የሚወስነው የነሱ እንቅስቃሴ ነው ማለት ነው። የዛኛው እንቅስቃሴ ይጎዳናል ብለን ባመንለት እንጨርሳለን። አይጎዳንም፣ ዝም ብሎ እዛው ቢቆይ ምንም ሊያደርግ አይችልም ብለን ባመንበት እንዳሁኑ እንቀጥላለን። ስለዚህ የሚወሰነው በሻቢያ ኳሱ፣ ሁልጊዜ እንደምንለው ኳሱ ሻቢያ እግር ስር ላይ ነው ያለው። ይህን ኳስ ወደ ኢትዮጵያ አለመምታት ለሱ ጥሩ ነው የሚሆነው። ወደ ኢትዮጵያ የሚመታና ኳሱ ወደ እኛ ድንበር ወይም ወደ እኛ አካባቢ የሚመጣ ከሆነ ግን ተመልሶ ጎሉም ጭምር እንዳይኖር አድርገን እንሰራዋለን ነው እኛ በትዕቢት ለመነጋገር አይደለም ይሄን የምንል ያለው። የዓለም ህብረተሰብ ያውቃል ምን አይነት አቅም እንዳለን።
የደቡብ ሱዳንን የሰላም ሂደት በተመለከተም ኢትዮጵያ ከመንግስትም ሆነ ከተቃዋሚዎቹ ሳትወግን የማደራደር ኃላፊነቷን መወጣቷን ነው የተናገሩት።
ምንም ሌላ ፍላጎት የለንም። በቀጠናው የተለያዩ ሀገሮች የተለያዩ ፍላጎት አላቸው። አንዳንዶቹ በኢጋድ ውስጥ ያሉ ሀገሮችም ከመንግስት ጋር ወግኖ የሚሰሩ እንዳሉ እናውቃለን። እባካችሁ ተው እንላቸዋለን። አንዳንዶቹ ከተቃዋሚው ጋር ወግኖ የሚሰሩ አሉ። እባካችሁ ተው። የሚቀድሞ የደቡብ ሱዳን ህዝብ ነው መሆን ያለብን። እኛም መወገን ያለብን ከደቡብ ሱዳን ህዝብ ጋር ነው። ከዚህም ወይም ከዛም ወገን መሆን የለበትም ብለን በተከታታይ ሰርተናል። እያገሮቹ እየተጓዝን ማለት ነው። መንግስት ወግናል፣ እያጠፋ ነው፣ ህዝቡን እየጎዳ ነው ስንለው ደንገጥ ብሎ ይመለሳል። ያኛውንም ተቃዋሚ ወግናል፣ ህዝቡን እያጠፋ ነው ስንለው ደንገጥ ብሎ ይመለሳል። ዞሮ ዞሮ ሁሉም መጥቶ እኛ ባለው መንግስትም የወገነው የእኛ ጎረቤት ሀገርም ሌሎች ጎረቤት ሀገሮችም ተቃዋሚ የወገነው ጎረቤት ሀገሮችም ዞሮ ዞሮ መጥተው ኢትዮጵያ ባስቀመጠችው አቅጣጫ ሁለቱም እንዲፈርሙ አድርገዋል።
የደቡብ ሱዳን የሰላም ስምምነት በወረቀት ላይ ብቻ እንዳይቀር ለተግባራዊነቱ መስራታቸውን እንደሚቀጥሉም የወቅቱ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ጠቁመዋል። ጠቅላይ ሚኒስትሩ በሌሎች ርዕሰ ጉዳዮች ላይ የሰጧቸውን አስተያየቶች ከተጨማሪ ትንታኔ ጋር ልመለስባቸው ሞክራለሁ።
እስክንድር ፍሬውን እናመሰግናለን። እስክንድር ሌላም ዘገባዎች ተከታታይ አሉት። አክሎ ጠቅላይ ሚኒስትር ኃይለ ማርያም መንግስታቸው ከመገናኛ ብዙሃን ጋር ለመስራት አለው ያሉት እቅድ ላይ መሰንበቻውን በሰጡ ቃል መሰረት የተናገሩትን ተከትሎ የሶስት ጋዜጠኞችን ምላሽ አካቷል ነው።
በጣም አመሰግናለሁ ስለ ጊዜ። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ እንደሰማኸው የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከሀገር ውስጥም ሆነ ከውጭ ሀገር የመገናኛ ብዙሃን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን ገልጸዋል። ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚ እንሆናለን ብለዋል ጠቅላይ ሚኒስትሩ ሰሞኑን ከኢትዮጵያ ቴሌቪዥን ወይም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛም ኤፍኤም ጋር ባደረጉት ቃለ ምልልስ። ይህንን አስተያየት እንዴት አየኸው? መጀመሪያ
አስተያየቱን ቀደም ሲል ጀምሮ በኢህአዴግ ጉባኤ ይህን ውሳኔ ሲያሳልፍ፣ ቀጥሎም ጠቅላይ ሚኒስትሩ እንደዚሁ ለአዲስ አመት ዋዜማ ላይ ባደረጉት ንግግርም ላይ ይህንኑ እንደዚሁ አካተው ነበረ። በተለይ የምርመራ ጋዜጠኝነት ያስፈልገናል፣ ስለዚህ እናበረታታለን የሚል ነገር ነበረ። እንዲሁ ታስታውስ እንደሆነ የፕሬዚዳንቱን የፓርላማ መክፈቻ ንግግር ላይ ይኸው ሀሳብን ገብቶ ነበረ እና እኛ እንግዲህ እንትን ነን፣ ተስፈኛ ነን። በአዎንታዊ ጎኑ ነው የምናየው። ተጨባጭ ሁኔታውን ወደ ኋላ ላይ ሁላችንም የምናየው ይሆናል። ንግግሩን ግን በተስፋና በአዎንታዊ ነው የምናየው።
ጌታቸው፣ እዚህ ላይ ለምሳሌ እንዲሞሉ የምትጠብቋቸው ክፍተቶች ምንድን ናቸው? ይህንን ጠቅላይ ሚኒስትር ንግግር ወይም ፓርቲያቸው በጉባኤው እየደረሰበትን ውሳኔ ተከትሎ መረጃ ከማግኘት አንጻር እንዲሞሉ የምትጠብቋቸው ክፍተቶች፣ እንዲቀረፉ የምትጠብቋቸው ችግሮች ምንድን ናቸው?
እንግዲህ አሁን የመንግስትን ቃል እንደ ተስፋ ይዘን በተግባር እንዲሟሉ የምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የምንጠብቀው። አንደኛው እሱ ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት አካባቢ፣ ከመንግስት ባለስልጣናት አካባቢ መረጃ ለሁሉም ማለት ነው ኖት ይሄ ለተመረጡ የመንግስት ሚዲያዎች ብቻ ሳይሆን ወይም መንግስት ለመረጣቸው ብዙሀን መገናኛዎች ብቻ ሳይሆን በህጋዊ መንገድ ተመዝግበው እውቅና አግኝተው ፈቃድ አግኝተው ለሚሰሩ ሚዲያዎች ወይም ብዙሀን መገናኛዎች በሙሉ መረጃ ማግኘት መብት ለሁሉም እኩል እንዲተገበር እንጠብቃለን። አሁን እንደኛ እንደ ኢትዮ ምህዳር ያለፉት ሶስት አመታችን አሁን ወደ አራተኛ አመታችን እየመጣ ነው። ብዙ ውጣ ውረድ አልፈናል መረጃ ለማግኘት። አሁን ሁለት አመት እንደዚህ አልፎናል መንግስት በሚጠራቸው የፕሬስ ጉባኤ ላይ አይጠሩም። ከዛ ውጭ አድርገውናል። እንደገናም ዜናም ሰርተን ባላንስ ማድረገን ለባላንስ እንድናደርግ ስንደውል ኢንተርቪው
ሚዛናዊ ለማድረግ ስትደውል
ለማድረግ ማለት ነው ስንደውል ህዝቦቹ ፈቃደኞች አይደሉም። ስለዚህ ያም ሁኔታ አብሮ እንዲቀረፍ ነው የምንጠብቀው። ሌላኛው ደግሞ ተዘዋዋሪ ጫና ብዙሃን መገናኛው በተለይ ጋዜጦች ላይ የግል ጋዜጦች ላይ ያለው በህትመት አካባቢ ላይ ያለው ችግር ነው። ብርሃንና ሰላም ማተሚያ ቤት እንግዲህ እኛን ገና ከመጀመሪያው ነው አላትምን ብሎን ሁሉን ነገር አሟልተን አስከብተን ካን በኋላ ስታንዳርድ ውሉን ካልፈረማችሁ ብሎን ያንን አንፈርምም። በዋቢ አሳታሚዎች ማህበር በኩል እየተወያየንበት ያለ ጉዳይ ስለሆነ ልክ እዛ ማህበር ውስጥ እንዳሉት ሁሉ እኛንም አስተናግዱን፣ ወደፊት በማህበራችን በሚወሰነው ውሳኔ እንቀጥላለን ብለን አናትማችሁም ብለውን በውድ ነው በግል ማተሚያ ቤት የምንታተመው። ይህም አንደኛው ጫና ነው። ብዙ እንግዲህ የግል ሚዲያ አሁን ያለው የህትመት እንትን በትናንሽ ማተሚያ ቤቶች ነው ያለን። ይህም ቀናችንን ይበላናል፣ የስራ ቀን ያሳጥርብናል፣ ገንዘቡን ውድ ያደርግብናል እና ይህም ፕረሱ እንዳያድግ ከሚያቀጭጡት ምክንያቶች አንዱ ነው። ሌላኛው እንደዚሁ ደግሞም አሁን ባለው ሁኔታዎች እንዲቀረፉ ተስፋ የምናደርገው የታሰሩ ጋዜጠኞች አሉ፣ የተዘጉ ሚዲያዎች አሉ። ሁኔታዎች እነሱንም ያካትታል። በምህረትም ሆነ በምን የታሰሩም ጋዜጠኞች ሁሉም ይፈታሉም ብለን እንጠብቃለን። እንግዲህ ይህን እንዲስተካከል አንዱ ምኞታችን ነው።
ጌታቸው ወርቁ፣ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምጽ ሬዲዮ አድማጮች ነው።
አመሰግናለሁ።
በቀጣይነት ያነጋገርኩት ኡመር ረዲን ነው። የተለያዩ የውጭ መገናኛ ብዙሀን በዘጋቢነት ይሰራል፣ እንደዚሁም በህዝብ ግንኙነትና በሚዲያ ግንኙነት አማካሪነትም ያገለግላል። በጣም አመሰግናለሁ ኡመር ስለ ጊዜ። እንዴት አየኸው ይሄንን የጠቅላይ ሚኒስትሩን አስተያየት?
ኢትዮጵያ በመሰረቱ በወረቀት ላይ የሚቀመጡ ነገሮች፣ በስብሰባ ላይ የሚወሰኑ ነገሮች ችግር የለባትም። ተግባር የማዋል ጉዳይ ነው። ተግባር ሲውል የምናየው ነገር ይሆናል። ይሄ ደግሞ ጥሩ ጅምር ነው ብዬ ነው የምወስደው እኔ።
ጠቅላይ ሚኒስትሩ የተናገሩት በተግባር የሚውል ከሆነ አሁን አንተ እንዳልከው እንዲሞሉ የምጠብቃቸው ክፍተቶች፣ እስካሁን መረጃ ከማግኘት አንጻር የነበሩ ችግሮች ምንድን ናቸው በአንተ እይታ?
አሁን ለምሳሌ በማንኛውም የመንግስት መስሪያ ቤት የሚገኙ በኃላፊነት ላይ የሚገኙ ሰዎች ስለ መስሪያ ቤታቸው ስላለባቸው ኃላፊነት በቂ እውቀት ይኖራቸዋል ተብሎ ነው እዛ ቦታ ላይ የተቀመጡት እና ከዛ በመነሻ አድርገህ አንድ ጋዜጠኛ እኔ እንደ ጋዜጠኛ ደውዬ ስለ መስሪያ ቤታቸው እነሱ የሚመለከታቸው ጉዳይ ስጠይቃቸው ቢያንስ የተወሰነ ጊዜ ስጠኝ ብሎ መልሰ ደውልልኝ ብሎ ከዛ መልሶ መንገር ሲመቻል አንድ ነገር ነው። ሲሆን ደግሞ በጣም ተመራጭ የሚሆነው አውቶማቲካሊ ወደ ምላሽ መስጠት መቻል ነው። ምክንያቱም በእነሱ ኃላፊነት ዙሪያ ያለ ጉዳይ ነው። እስካሁን ድረስ ይሄ የለም። በአብዛኛው የሚደረገው ምንድን ነው? አቮይድ ማድረግ ነው፣ መሸሽ አይነት ነገር። አንዳንዴ ደግሞ በጣም ኢንትሮጌሽን የሚመስል ጥየቃ ስከሬጅ ለማድረግ የመሞከር መልስ ከመስጠት ይልቅ። ስለዚህ ይሄ አንድ ቢሻሻል ብዬ የማስበው ነገር ነው። ሁለተኛ እንደ ውጭ ሚዲያ እንደሚሰራ ወኪል ደግሞ ሳስበው ለምሳሌ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ፍቃድ ተሰጥቶ የሚሰራ አንድ ጋዜጠኛ በሀገሪቱ ውስጥ የተወሰኑ በህግ የተከለከሉ ነገሮችና ቦታዎች ካልሆኑ በስተቀር በዛ መታወቂያ ተንቀሳቅሶ መስራት መቻል አለበት እና አንዳንድ ጊዜ ይህንን መታወቂያ ይዘህ ማን በትክክል ተንቀሳቅሰ መስራት አትችልም። ሌላኛው ደግሞ በተጨማሪ የመንግስትም የግልም የውጭም የሀገር ውስጥም ሚዲያዎችን መገናኛ ብዙሀንም ብለው ነው ጠቅላይ ሚኒስትሩ ያሉት እንግዲህ እና ይህንን ካሉ ዘንዳ ያሉትን ችግሮች ነቅሶ መናገር የሚችል ሚዲያን መቀበል መቻል የግድ በክፋት ተነስቶ ክፋት አስቦ እንዳደረገው መቁጠር የግድ አስፈላጊ አይደለም። በቅንነት መታየት ቢችል እና እነዚህ አይነት ነገሮች ለማሻሻል ስራን ለማሻሻል ቢወሰድ አንድ ጋዜጠኛ እንደዚህ ችግር አለ መንግስት እንደዚህ ችግር አለበት ብሎ ሲናገር ያንን ወስዶ ማሻሻል። ይሄ ደግሞ ለግል ሚዲያ እና ለውጭ ሚዲያ ብቻም ሳይሆን ለመንግስት ሚዲያዎችም ይህን ነገር ይጠበቅባቸዋል፣ ይህን ማድረግ ቢችሉ ብዬ እላለሁ። እነዚህ ቦታዎች ላይ መሻሻል ያስፈልጋል ብዬ እላለሁ በእኔ ግምት።
በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምፅ ሬዲዮ አድማጮች ነው።
በጣም አመሰግናለሁ እስክንድር ፍሬው ለሰጠህን እድል። በጣም አመሰግናለሁ
እስክንድር። ሌላም ተከታይ ዘገባ አለው ከዓለም አቀፍ መገናኛ ብዙሃኑ የብሉምበርጉን ጋዜጠኛ ዊሊያምስ ዴቪድሰንን በተመሳሳይ ጠቅላይ ሚኒስትሩ ስለ መገናኛ ብዙሃን ባነሷቸው ጭብጦች ዙሪያ አነጋግሯል።
It sounds like a a positive development. This would actually benefit the government more proactivity with regards to
አዎ እርምጃ አውንታዊ እርምጃ ይመስለኛል መንግስት ከጋዜጠኞች ጋር ተባብሮ ቢሰራ አውንታዊ ስለሆኑ የልማት ስራዎችም በትክክለኛው መንገድ ለህዝብ መግለጥ ይቻላል ጋዜጣዊ መግለጫዎችን ማድረግ ጋዜጠኞችን መጋበዝ ጋዜጠኞች በአገሪቱ ዙሪያ ተዘዋውረው እንዲሰሩ መፍቀድ ለመንግስትም ለሀገርም ጠቃሚ ነው ነገር ግን ይህ አሁን ጠቅላይ ሚኒስትሩ የተናገሩት ስራዬ ላይ ሲውል ነው በእውነት መተግበሩን የምናውቀው
በዚህ ዘገባ ላይ ተከታታይ ዘገባዎችን ነው እስክንድር ያጠናቀረው ዊሊያም ዴቪድሰን የሰጠው ሌላ ተጨማሪ ጭብጥ ይኖረናል ወደ ኋላ ላይ እናቀርባለን አሁን ወደ ሁለተኛው ርዕስ እንሻገር እስክንድርን በድጋሚ እናመሰግናለን አድማጮች እንደጠቆም ነው ወደ ኋላ ሰዓት እንዳገኘን ተጨማሪ ቀሪ ዘገባውን እናቀርባለን አሁን ወደ ኢጋድ ጉዳይ ነው የምንሻገረው ኢጋድ በሰጠው ነጻ ዕድል በመቀሌ ዩኒቨርሲቲ በሁለተኛ ዲግሪ መርሃ ግብር የተማሩ ከአምስት አገሮች የተውጣጡ ተማሪዎች ትናንት ተመረቁ ይላል የመቀሌ ዩኒቨርሲቲ በአፍሪካዊ ተቋም የታገዘ ወይም የተጠናከረ የትምህርት መርሃ ግብር ሲሰጥ የመጀመሪያው መሆኑንም አመልክቷል ይለናል ዘጋቢያችን በ ግርማይ ገብሩ ምረቃ ስነ ስርዓቱን ተከታትሎ ተከታዩን አጠናቅሯል
መቀሌ ዩኒቨርሲቲ በከፈተው የተቀናጀ የልማት ተፋሰስ የትምህርት ዘርፍ ለሁለት አመታት ሰልጥነው ትላንት የተመረቁት 9 ተማሪዎች ከኢትዮጵያ ከጅቡቲ ከደቡብ ሱዳን ከሶማሊያና ከሱዳን የተውጣጡ መሆናቸው ታውቋል የትምህርት ወጪያቸውም ሙሉ በሙሉ በኢጋድ እንደተሸፈነም ተገልጿል በመቀሌ ዩኒቨርሲቲ የውሃና የአካባቢ ልማት ተቋም ኃላፊ ዶክተር ኢያሱ በመስራቁ የአፍሪካ ክፍል እየታየ ያለው የተፈጥሮ ሀብት መመናመንን ለመግታት የጋራ የምርምርና የሰው ኃይል ግንባታ አስፈላጊ ሆኖ መገኘቱ የትምህርት መርሃ ግብሩ ዋና ዓላማ እንደሆነ ገልጿል
እዚ ትምርት እዚ ክጅመር ከለቷና አላማው ታይነሩ ከባብና በፍላይ ቀንደ አፍሪካ አብማይን ናማይ ጸገማተሎ ናይ ምብራሳት ጸገማተሎ
ይህ ትምርት ሲጀመር አላማው አካባቢያችን በተለይ ደግሞ የአፍሪካ ቀንድ የውሃ ችግር እንዳለው የደን ውድመት እንዳለው በመገንዘብ ይህንን ለመፍታት አካባቢውን መሰረት ያደረገ ሁሉም ሀገሮች የሚሳተፉበት መንገድ በመፍጠር ነው በሚል ነው ለዚህም የጋራ የምርምር ስራ የጋራ የሰው ኃይል ስልጠና እንደሚያስፈልግ በማጤን ከኢጋድ ጋር ተነጋግረን ከአምስቱ አገሮች ሁለት ሁለት ተማሪዎችን ለማምጣት የመጀመሪያውን የሁለተኛ ዲግሪ በመስጠት አስመርቀናል። ባለሙያዎቹ ወደ የአገሮቻቸው ተመልሰው በውሃና በደን ውድመት ላይ ያለውን ይሰራሉ ብለን ያሰለጠናቸው ናቸው። ይሄንን ያለ ችግር ደግሞ ይፈታሉን ብለን ያሰለጠናቸው ወጣቶቹ ከኢጋድ ጋር ለጋራ ወይም በጋራ ለመስራት ትልቅ አስተዋጽኦ ያደርጋሉ ብለንም እናምናለን።
የመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ከንደያ ገብረህይወት በበኩላቸው አሁንም ገና በዩኒቨርሲቲው በመማር ላይ የሚገኙ የሶማሊላንድ ተማሪዎች እንዳሉ ጠቁመው ኢጋድ ያደረገ ያለው እገዛ ቀጣይነት እንዲኖረውም ተማጽነዋል። ኢጋድን ወክለው በመርቃት ስነ ስርዓቱ ከተገኙት 4 የስራ ኃላፊዎች አንዱ በኢጋድ የርሻና የአካባቢ ልማት ኃላፊ መሐመድ ሙሳ ተመራቂዎች በመስራቅ አፍሪካ የውሃ አምባሳደሮች በመሆን መስራት እንደሚጠበቅባቸው አስገንዝበዋል። የመቀሌ ዩኒቨርሲቲ እንደ አውሮፓውያን አቆጣጠር በ2025 ዓ.ም ምረት በአፍሪካ ካሉት 10 ቀደምት ዩኒቨርሲቲዎች ተርታ ለመሰለፍ በትጋት እየሰራ እንዳለ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ወደሚቀጥለው ዘገባ እናልፋለን። የቡሩንዲው ውጭ ጉዳይ ሚኒስትር አገሪቱን የፖለቲካ ቀውስ ለመፍታት በሚካሄደው ሽምግልና ጥረት ምንም አይነት ማዕቀብ እንጥላለን የሚል ማስፈራሪያ ማስገባት አያስፈልግም ሲሉ ተናግረዋል። ማዕቀብ ቀውሱን ማባባስ እንጂ መፍትሄ ለማምጣት ምንም የሚጠቅመው ነገር የለም ሲሉም የውጭ ጉዳይ ሚኒስትሩ አክለዋል።
ቡሩንዲ ውስጥ በሰላማዊ ሰዎች ላይ ምንም አይነት የሰብአዊ መብት ጥሰትም ሆነ ሌላ የመብት ረገጣ ተፈጽሞ እንደሆን የአፍሪካ ህብረት በሚያካሂደው ምርመራ ለመተባበር ዝግጁ ነን ሲሉ የውጭ ጉዳይ ሚኒስትሩ አክለው ተናግረዋል። ሚኒስትሩ ይህን የተናገሩት ባሳለፍነው ሳምንት መጨረሻ አዲስ አበባ ላይ የተሰበሰበው የአፍሪካ ህብረት የሰላምና የጸጥታ ኮሚሽን ሁከቱን የሚያራግቡና ቀውሱን የሚያከትም መፍትሄ ለማግኘት የተያዘውን ጥረት የሚያደናቅፉ ሰዎች ላይ ማዕቀብ እንጥላለን ሲል መወሰኑን ተከትሎ ነው። የፕሬዝደንት ፒየር ንኩሩንዚዛ መንግስት ቡሩንዲ ውስጥ ሰላምና መረጋጋት እንዲሰፍን ሲሞክር ቆይቷል ይላሉ የውጭ ጉዳይ ሚኒስትሩ።
We are aware of that communique and we have taken it very seriously because we believe that some of the people who have
ስለ መግለጫው እናውቃለን። ትልቅ ትኩረትም ሰጥተናል። ምክንያቱም መንግስቱን እንታገላለን ብለው የዛቱ አንዳንድ ሰዎች የፖለቲካ ግባቸውን ለማሳካት የኃይል መንገድን ግድያን ጭምር ሲጠቀሙ ቆይተዋል። ስለዚህም ማዕቀቡ በሚገባ እነርሱ ላይ ማነጣጠር ይኖርበታል።
አያይዘው ሚኒስትሩ ከመንግስትም በኩል በሁከት የተሳተፈ አባል ካለ እሱም ማዕቀቡ ኢላማ ሊያደርገው ይገባል ብለዋል። ማዕቀብ ብቻውን ግን መፍትሄ አይሆንም ነው ያሉት ሚኒስትሩ።
አፍሪካ ውስጥ ብትመለከቱ በማዕቀብ እርምጃ የተፈታ አንድም ቀውስ አታገኙም። የደቡብ ሱዳን ሳይቀር አስታውሳለሁ፣ የሰላምና ጸጥታ ኮሚሽኑ ማዕቀብ ለመጣል አንቸኩል፣ ምክንያቱም ሁኔታው በጣም አሳሳቢ ደረጃ ላይ ስለሆነ በዚያ መንገድ ከሄድን ሁኔታው ሊባባስ ይችላልና ሲል ነበር።
የኛም ሀገር ጉዳይ መታየት ያለበት ከኛ በባሰ ቀውስ ውስጥ የነበሩ ሀገሮች ጉዳይ በታየበት መንገድ ነው ሲሉ አስገንዝበዋል ሚኒስትሩ። የአፍሪካ ህብረት የሰብአዊ መብቶችና የህዝባዊ መብቶች ኮሚሽን ጉዳዩን መርምሮ በአንድ ወር ከ15 ቀን ጊዜ ውስጥ ሪፖርቱን እንዲያቀርብ የህብረቱ የሰላምና የጸጥታ ምክር ቤት አሳስቧል። የውጭ ጉዳይ ሚኒስትሩ መንግስት አጥፊ ሳይጠየቅ መቅረት የለበትምና በምርመራው ይተባበራል ሲሉ አስታውቀዋል። የቡሩንዲ ፕሬዝደንት ንኩሩንዚዛ ተቃዋሚዎች ህገ መንግስቱን የጣሰ ተግባር ነው ብለው ባወገዙት ምርጫ ለሶስተኛ ጊዜ ከተመረጡ ወዲህ ሁከቱ እንደቀጠለ ነው። የአፍሪካ ህብረት የቡሩንዲ መንግስትና ተቃዋሚ ቡድኖችን የሚያሳትፍ ንግግር አንዱ የአፍሪካ ሀገር ዋና ከተማ ውስጥ ይካሄድ ሲል ጥሪ አቅርቧል። የውጭ ጉዳይ ሚኒስትሩ ኒያምዋቴ እኛ ለንግግር ዝግጁ ነን፣ የቡሩንዲያውያን ብሔራዊ ኮሚሽንን ያቋቋም ነው ማንኛውም ዜጋ ስለ ሀገሩ ቀውስ መናገር እንዲችል መድረክ ለመፍጠር ብለን ነው ሲሉ አስታውቀዋል።
ክብራትና ክብራን አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የእናንተ ሰዓት ነው። በነጻው የስልክ መስመራችን ከተቀበልናቸው አስተያየቶቻችሁ ጥቂቱን እንሰማለን።
እኔ ጌታሁን ለደሰ ከኢትዮጵያ አሶሳ ነው የምደውለው። ትናንትና በ28/1/2008 አድማጭ ህዝብ አስተያየት ላይ ነው የኦሮሞ ህዝብ 30 ሲሆኖ የኦሮምኛ ቋንቋ የስራ ቋንቋ ህዝብ እያለ ፊርማ እያሰባሰቡ ነው የሚለውን በመሰከታቸው ነው። ይህ ደግሞ የኦሮሞ ህዝብን ቲትሌሽን የስራ ቋንቋ ይሁን ማለታቸው የፖለቲካ ጥያቄ አይደለም። ስለዚህ የኦሮምኛ ቋንቋ የስራ ቋንቋ ይሁን ሲባል ተደራሽነቱን ለመግለጽ ካልመፈጠር የአንዱ ብሔር የበላይነት ለመግለጽ ፊርማ የሚያሰባስቡ ስላልሆነ እባክዎ ይሄን አይነት አሳሰቡ። አድማጭ አለ፣ ብዙ ሺህ የኦሮሞ ህዝብ አለ። በአሁኑ ሰዓት ደግሞ የኦሮሞች ከ30 ሺህ በላይ ነው እንጂ 30 ሺህ ስላልሆነ መረጃ የመደረጀት ነገር ላይ አስተያየት ባይሰጡ የተሻለ ነው ያለው። አመሰግናለሁ።
ለሚያካሂደው ኢትዮጵያዊ አስተያየት ለመስጠት ነው። በመጀመሪያው ኢንተርቪው ላይ ስለ ምርምር ያቀረበው ሀሳብ እጅግ የሚያስደስት ነው። አንድ ኢትዮጵያዊ እንደዚህ አይነት የምርምር ስራ ላይ ማየት የሚያኮራ ነው። በሁለተኛው ኢንተርቪው ላይ ያቀረባችሁ ዝግጅት በአስተማሪነቱ ለመላው ኢንተርኔት ተጠቃሚ ህብረተሰብ ከፍተኛ ትምህርት አግኝቶበታል ብዬ ተስፋ አደርጋለሁ። የዚህ ወጣት ኢትዮጵያዊ ተመራማሪ የምርምር ስራ ለተቀሩት ኢትዮጵያውያን ባሪያነቱ የሚጠቀስ ነው። ቪኦኤዎች እንደዚህ አይነቱን ወጣት ተመራማሪ ኢትዮጵያዊ እና ህብረ ህብረተሰቡን የሚጠቅም ፕሮግራሞች ስላዘጋጃችሁ ልትመሰገኑ ይገባል። ሜሪላንድ መሰረት ጽጌ ቴንክ ዩ።
አስተያየት ሰጣችሁንም በሙሉ እናመሰግናለን። አድማጮቻችን አስተያየት ለደረሳቸው መልእክት ሰጣቸው ሰዎችም መልእክቶቻችሁን እናደርሳለን። የምትከታተሉት በ22 በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው። እናስተናግዳችሁ አዲሱ አበበና
አሉላ ከበደንን። ሁለተኛውን አጋማሽ ስርጭታችንን በእናንተው ድምጾች ጀምረናል። አሁን በዚህ ክፍል ቀዳሚ ወደ ሆነው ቅንብርስ ነው የምንሻገረው። ሳምንታዊ ስፖርት አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አምሽታችኋል የተከበራችሁ አድማጮቼ። 10 የኤርትራ ብሔራዊ እግር ኳስ ተጫዋቾች ቦትስዋና ጥገኝነት ጠይቀው በቀሩ በአንድ ሳምንት ጊዜ ውስጥ 7 ቢሲክሌተኞች ወደ ኢትዮጵያ ከድተው መግባታቸው ተዘገበ። በሩጫ የኢትዮጵያ አትሌቶች በቫሌንሲያ ስፔን እና በቶሮንቶ ካናዳ ድል ተጎናጽፈዋል። እነኚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። አደገኛውን ድንበር አቋርጠው ኢትዮጵያ የገቡት 7 የኤርትራ ቢሲክሌተኞች ከሀገሪቱ የስፖርት ባለሥልጣናት ጋር የተሻለ የኑሮ ሁኔታን ጨምሮ በበርካታ ጉዳዮች ላይ አለመግባባት እንደነበራቸው ተገልጿል። ከሀገሪቱ 4 ክልሎች የአንደኛው የደቡቡ ግዛት አንደኛ ዲቪዚዮን ጋላቢዎች የነበሩት 7 ስፖርተኞች ላቀረቧቸው መሠረታዊ ጥያቄዎች ምላሽ ባለማግኘታቸው በውድድር መሳተፍ እንደሚቸገሩ አስታውቀው ነበር ተብሏል። ቪኦኤ ያነጋገራቸው ቢሲክሌተኞች በጣም ያረጁ ቢሲክሌቶቻችን ለአደጋ እየዳረጉን በመሆናቸው እንዲቀየሩ ወይም እንዲታደሱ ጠይቀን መልስ አላገኘንም፣ ያ ካልሆነ ወደፊት አንወዳደርም በማለታችንም ወደ ወታደራዊ ካምፕ ትወሰዳላችሁ የሚል ምላሽ ተሰጥቶናል ብለዋል። ወደ ኢትዮጵያ ከገቡ በኋላ እጃቸውን ሰጥተው በአሁኑ ወቅት በሆቴል እንደሚገኙ ገልጸዋል። በቀጣዩ ዜና ትላንት በቫሌንሲያ ስፔንና ቶሮንቶ ካናዳ ወደ ተካሄዱ የሩጫ ውድድሮች ወስዳቸዋለሁ። በዓለም አገር አቋራጭ የነሐስ ሜዳሊያ ተሸላሚዋ ኢትዮጵያዊት ነጻነት ጉደታ ናት በዚህ ውድድር በአስደናቂ ሁኔታ ያሸነፈችው። የ24 ዓመት ዕድሜ ያላት አትሌት ነጻነት ከራሷ ፈጣን ጊዜ ላይ 1 ደቂቃ በላይ አንስታለታለች። የኮርሱንም ሬኮርድ አሻሽላለች። ከአንደኛ እስከ ሶስተኛ ያለውን ስፍራ በሙሉ የኢትዮጵያ አትሌቶች ጠራርገው በወሰዱት ውድድር መርታ ስትገባ ጊዜዋም ድንቅ ነው። 1:07:30 ሲሆን ባለፈው ዓመት ኬንያዊቷ ኤሚሊ ሸቤት ያስመዘገበችውን 6801 አሻሽላለች። ወርቅነሽ ደበሌና ገነት ያለው ካሳሁን ሁለተኛና ሦስተኛ ወጥተዋል። በትላንቱ ታሪካዊቷ የቫሌንሲያ ከተማ ግማሽ ማራቶን ከተሳተፉት ውስጥ 10,884 ውድድሩን ፈጽመዋል። በሌላ የሩጫ ስፖርት ዜና በትላንቱ የቶሮንቶ ዋተርፍሮንት ማራቶን የወቅቱን ከባድ ቀዝቃዛ አየር ተቋቁሞ ያሸነፉት የወንዶቹን የኬንያ የሴቶቹን የኢትዮጵያ ሯጮች ናቸው። የሴቶቹን ተዝናንታ ያለ ችግር ያሸነፈችው ሹሬ ደምሴ ናት። የ20,000 ሽልማቱን ወስዳለች። የ19 ዓመት ዕድሜ ያላት ወጣቷ ሹሬ ደምሴ በዓለም የወጣቶቹ ማራቶን 2:20:59 ነበር ዱባይ ላይ ያስመዘገበችው። ትላንት በ2:23:37 አጠናቃለች። በኮርሱ ታሪክ 4ኛው ፈጣን ጊዜ ተብሎላታል። 6ኛዋ ኢትዮጵያዊት መሆኗም ተገልጿል። በውድድሩ ታሪክ ስታሸንፍ ለዚህ ውድድር ጥሩ ልምምድ አድርጌያለሁ፣ ለካናዳም እንግዳ ስለሆንኩ በማሸነፌ ተደስቻለሁ ብላለች ሹሬ። በወንዶቹ ያሸንፉት ኬንያውያን ናቸው። ኢሽማኤል ቼምታን በ2:09 አንደኛ፣ ጊልበርት ኪርዋ ከአንድ ሴኮንድ በኋላ ሁለተኛ ሆኖ ገብቷል። ላባን ኮሪር ሶስተኛ ሆነዋል። አትሌቲክሱ ይኸው ነው። ቀጥሎ ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ወስዳችኋለሁ። ገዛኸኝ ጽዮን መስቀል መቀጠል ትችላለህ።
አመሰግናለሁ ሰለሞን። የደሴቲቷ ሀገር ፓፑዋ ኒውጊኒ በ2016 ከ20 ዓመት በታች የሴቶች የዓለም እግር ኳስ ዋንጫን ታዘጋጃለች። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የካሜሩንና ቡርኪናፋሶ አቻዎቹን በደርሶ መልስ አሸንፎ ከወሳኝ ምዕራፍ ላይ ደርሷል። ትንንሾቹ ሉሲዎች ባለፈው ሳምንት ቡርኪና ፋሶን 2-0 አሸንፈው ትናንት በመልስ ጨዋታ አዲስ አበባ ላይ ደግሞ 2-0 ተለያይተዋል። በዚሁ አጠቃላይ ውጤትም መሰረት የኢትዮጵያ ሴቶች ቡድን 2-0 አሸንፎ ወደ ቀጣይ የመጨረሻ ማጣሪያ ደርሷል ማለት ነው። በሌላው ጫፍ ደግሞ የጋና ሴቶች ብሔራዊ ቡድን ተመሳሳይ ማጣሪያዎችን በአሸናፊነት ተረማምዶ ከኢትዮጵያ አቻው ጋር የመጀመሪያ ማጣሪያውን በያዝነው ሳምንት መጨረሻ ላይ ያደርጋል። የኢትዮጵያና የጋና ከ20 ዓመት በታች ሴቶች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ እኩል 180 ደቂቃ ጨዋታ ብቻ ይቀራቸዋል። የኢትዮጵያ ወጣት ሴቶች ብሔራዊ ቡድን ዋና አሰልጣኙ አስራት አባተ የፊታችን እሁድ ከጋና ጋር ስለሚደረገው ማጣሪያ የሚከተለውን አስተያየቱን ሰጥቷል።
ጋና ጠንካራ ቡድን ነው። በቅርብ እንኳን ከአስር በላይ ኢንተርናሽናል ጨዋታ ያደረገ የዓለም ዋንጫን የተካፈለ ቡድን መሆኑ እናውቃለን። እኛም በዓለም በተጫዋቾቻችን ሪሶርስ መሰረት የተቻለውን ጥረት አድርገን ያን ጨዋታ ለማሸነፍ ከፍተኛ ጥረት እናደርጋለን። አሁንም ከዚህ በፊት የነበሩብንን ድክመቶች ላይ ሰርተን ለዛ ጨዋታ ዝግጁ እንሆናለን ብዬ አስባለሁ።
ትናንት የኢትዮጵያንና ቡርኪና ፋሶን ሴቶች እግር ኳስ ጨዋታን ለመከታተል በአዲስ አበባ ስቴዲየም በርካታ ሕዝብ ተገኝቷል። በስታዲየሙ ከተገኘውም ተመልካች መካከል ቡድናቸውን ለመደገፍ የወጣት ሴቶች ቁጥር ከመቼውም ጊዜ የበለጠ ነበር። በሌላው የእግር ኳስ ዜና በሀገር ውስጥ ክለቦች ውስጥ የውድድር ላይ የሚጫወቱ ብቻ የሚሳተፉበት የቻን አፍሪካ እግር ኳስ ዋንጫ ማጣሪያዎቹ በተለያዩ የአፍሪካ ከተሞች ባሳለፍነው ሳምንት መጨረሻ ላይ ተከናውነዋል። የዚሁ ማጣሪያ ተሳታፊ የሆነው የኢትዮጵያ ብሔራዊ ቡድን ከቡሩንዲ አቻው ጋር ቡጁምቡራ ላይ ባለፈው አርብ ተጫውተው ባለሜዳው የቡሩንዲ ብሔራዊ ቡድን 2-0 አሸንፏል። ጨዋታው በተጀመረ 2 ደቂቃ ባልሞላ የአስተናጋጅ ቡድን 9 ቁጥሩ ማላም ማቡጎ በግንባር ገጭቶ ዋልያዎቹን አስደንግጧል። በዚሁ ውጤት ለረፍት የወጡት 2 ቡድኖች እንቅስቃሴያቸው ደካማ እንደነበርም ከስፍራው የደረሱ ዘገባዎች ሲጠቁሙ፣ ጨዋታው በ1-0 አለቀ እየተባለ ሲጠበቅ የመጀመሪያውን ጎል አስቆጠረው ልማደኛው ማቡጎ በተመሳሳይ በግንባሩ 2ኛውን ጎል ከመረብ አስቆጥሯል። 2 ተጫዋቾችን በጉዳትና በቅጣት የወጡበት የኢትዮጵያ ብሔራዊ ቡድን በጎዶሎ መጫወቱ ጎድቶታል። አሰልጣኙ ዮሐንስ ሳህሌና የዋልያ ተጫዋቾችም የፊታችን እሁድ አዲስ አበባ ላይ በሚደረገው የመልስ ጨዋታ ውጤቱን ቀልብሰው ወደ ቀጣይ ማጣሪያ ለማለፍ ከባድ የቤት ስራ ጠብቋቸዋል። ይኸው ነው በእኔ በኩል ያለው። ሰለሞን
አመሰግናለሁ። ገዛኸኝ፣ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ለሳምንታዊው የስፖርት ቅንብሩ አዘጋጁን ሰለሞን ክፍሌንና ተባባሪውን ጽዮን መስቀል ገዛኸኝ ጽዮን መስቀልን እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅታችንን ነው። አሁን አፍሪካ ነክ ርዕሶች።
ዶክተር ብርሃነ መስቀል አበበ ኦሮምኛ ከአማርኛ ጋር 2ኛው የኢትዮጵያ የሥራ ቋንቋ እንዲሆን ፊርማዎች እያሰባሰቡ መሆናቸውን መሠረት በማድረግ የግዕዝ ፊደል ታሪክና መርህ የሚል መጽሐፍ የጻፉትንና በአፍሪካ ጥናታዊ ታሪክ ምርምር ያደረጉትን በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር አየለ በከሪን አነጋግረን የመጀመሪያውን ክፍል ሰኞ ዕለት አቅርበናል። ዛሬ ደግሞ 2ኛውንና የመጨረሻውን ክፍል አዳነች ፍሳዬ ነች ያነጋገረቻቸው። ዶክተር አየለ፣
ወደ ኋላ መለስ ብለን ዶክተር ብርሃነ መስቀልም እንዳሉት ቋንቋን ጭራቅ ማድረግ፣ ማቋሸሽ፣ ማዋረድ የነበረ ነው። ያ ግን ቀርቷል። ያ ስርዓት ቀርቷል፣ እየቀረም ያለው። አሁን ወደፊት መሄድ ያለብን ምንድን ነው? አገራችን በኢኮኖሚ ስታድግ ስትሻሻል፣ የግድ ሁሉም ሊግባቡበት የሚችሉበት ቋንቋ ያስፈልጋል። ያ ቋንቋ ደግሞ አገር በቀል ቢሆን ይመረጣል። ሁለተኛ ጽሁፍም እንደዛ ነው ያለው ፊደል ሀገር በቀል ቢሆን ይመረጣል። እና ይሄ ሲላቢክ ያልኩሽ ደግሞ ቀላል ነገር አይደለም። እኛ አሁን በአማርኛ ስንጽፍ ወይም ደግሞ ፊደሉን ተጠቅመን ስንጽፍ የስፔሊንግ ስህተት አንሰራ፣ ምክንያቱም እያንዳንዱ ድምፅ ፊደል ስለተቀረጸለት። ሌላው ደግሞ ምንድን ነው ቁቤን ከመጠቀማቸው በፊት እንደ ኢሮፓያን አቆጣጠር በ1898 ዓመተ ምህረት አፋን ኦሮሞ በፊደል ተጽፏል። በግዕዝ ፊደሉ ተጽፏል። ኦኒስሞስ ነሲቡ የሚባሉ ሰው የታወቁ ምሁር
ጽፈውታል እና አዲስ ነገር አይደለም ለፖለቲካ ጥቅም ሲባል ነው እንጂ ይሄ ላቲን ስክሪፕት ወይ ላቲን ፊደሉን የተጠቀሙት የግዙ ፊደል ያገለግል ይችላል እንዳልኩሽ መጽሐፍ ቅዱስ ሁሉ በመጽሐፈ ቁልቁል የሚባለው ያፋን ኦሮሞ መጽሐፍ ቅዱስ በፊደሉ ተጽፏል እና እንግዲህ እንደኔ ግምት ምንድነው ያየሁት በቀደም ሳዳምጥ የዶክተር ብርሃነ መስቀል አበበ ሲየን እርሳቸው እርግጥ ሁለቱም ነው ይሁን ያሉት ግን ምንድነው የደቡብ ህዝብ ኦሬዲ አማርኛን መርጧል ወደ አፋር ክልል ብንሄድ የአፋር ቋንቋንም አማርኛንም እንጠቀማለን ብሎ ወስኗል እንግዲህ በአሁኑ ጊዜ ስትሪክትሊ በራሳቸው ቋንቋዎች የሚጠቀሙ ክልሎች የኦሮሞ ክልልና የሶማሌ ክልል ነው ትግራይ ውስጥም እኔ እዛ ነው የምኖረው እዛ ነው የምሰራው ምንም ችግር የለባቸውም በአማርኛ እና አማርኛንም ይማሩታል
አማርኛ ከግብጽ የመጣ ነው የሚል ነገርም ተነስተዋል እንግዲህ
እሳቸው ምንድነው ያሉት አማርኛ ከግብጽ መጣ የሚል ተናግረዋል ሳባ አርመናዊ ፍልስጤም እያሉ የውጮቹን ለመጥቀስ ሞክረዋል ከውጭ ለመጣ ነው ለማለት ይህ መገንዘብ ያለብን ምንድነው በሀገራችን ውስጥ የፊደል ታሪክ ረጅም ነው በጣም ረጅም ነው ሌላውን እንኳን ትተን ወደ እነ አክሱም ብንሄድ በድንጋይ ላይ የተቀረጹትን እንኳን ብናይ ቢያንስ 1700 1800 ዓመታት ያደረጉ ነው ከዛም በላይ ያደረጉ ናቸው እና እንግዲህ ምንድነው ያለውን አንዱን ታሪክ ለመገንባት በመናሰብበት ጊዜ ሌላውን ታሪክ ማጣጣል ማንቋሽሽ ያለብን አይመስለኝም እኔ አሁን ትንሽ ምንድነው የሚያሳስበኝ ነገር ሊንግዊስቲክ ናሽናሊዝም ወይም ደግሞ በቋንቋ የተመሰረተ
ብሔራዊ ስሜት
ወሽ እንቅስቃሴ በሚነሳበት ጊዜ ዋናው ችግር የዛ ምንድን ነው ዜሮ ሰም ጌም የሚሉት አለ አንዱን ለመካብ አንዱን ማቋሸሽ አንድ ሀገር እድገቷን ስታንቀሳቀስ በተለይ እንደ ኢትዮጵያ አይነት ብዙ ቋንቋ ያለበት ቦታ ላይ የስራ ቋንቋ ያስፈልጋል ያ የስራ ቋንቋ ደግሞ ኢትዮጵያ ውስጥ አማርኛ አለ ያገለግላል የአማርኛ አሁን ለምሳሌ አንዳንድ በስነ ቋንቋ የተመራመሩ ሰዎች ምንድን ነው የሚሉት ስለ አማርኛ ከ40% በላይ በውስጡ ያሉት ቃላት ከኦሮምኛ የተወሰደ ነው የሚሉት እና ያጠባ ያለው አማርኛ
በነገራችን ላይ አሁን ብዙ ትግርኛ ቃላትም አማርኛ ውስጥ ገብተዋል በብዛት
ገብቷል ከግዕዝም የተወረሰ አለ አስፈላጊ ከሆነ አሁንም ከግዕዝ ለመውሰድ ይቻላል የአፋን ኦሮሞ ገና ስታንዳርዳይዝድ ወይም ደግሞ ያው እንግዲህ ስታንዳርዳይዝ የሚሆነው ብዙውን ጊዜ በጽሁፍ ሲዳብር መዋቅሮች ሲጠቀሙበት ነው እና ያን ጊዜ በጣም በኢትዮጵያ በሙሉ ያን ቋንቋ አንዱ ቦታ የሚነገረው ሌላ ቦታ ሊገባው ይችላል ያ ደረጃ አልደረሰም ገና ክልሎች ደግሞ ኢቭን ይሄ ኦፊሻል ቋንቋ የሚባለውን መምረጥ ይችላሉ እኮ ነው የሚለው ህገ መንግስቱ
እንግዲህ የግዕዝ ጉዳይ ተነስተዋል እና ለመሆኑ የግዕዝ አመጣጥ እንዴት ነው ከየት ተነስቶ የት እንደደረሰ
ስለ ግዕዝ መናገር ከተፈለገ እርግጥ ሌላ ፕሮግራም መስራት ያስፈልጋል ግን ዋናው ቁም ነገር ምንድን ነው ግዕዝ በጣም በጣም ጥንት ነው ሀገር በቀል ነው ቋንቋውንም ብንወስድ ፊደሉንም ብንወስድ እና ደግሞ የዛ የፊደሉን ጠባይ የመረመርናለን ስንመረምረው ምንድን ነው ፊደሎቹ ሲፈጠሩ መጀመሪያ ከስዕላዊ ፊደል ነው የተጀመረው በኋላ ነው እንግዲህ ሲላቢክ ወይ ደግሞ ድምፀ ተኮር ፊደል የተፈጠረው እና ይሄ ድምፀ ተኮር ፊደል የተፈጠረበት ደረጃ በደረሰበት ጊዜ ጽሁፎች ብዙ ተጽፈዋል የተለያዩ ጽሁፎች የሃይማኖት ጽሁፎች የፈላስፋ የሳይንስ የተለያዩ ጽሁፎች የተጻፉበት እጅግ በጣም የዳበረ ሳይንቲፊክ የሆነ ቋንቋ ነው እና ይሄ ቋንቋ ሀገር በቀል ነው ያንን ምንም መካድ አንችልም
አሁን ህዝቡ አይናገርበትም የህዝብ ቋንቋ አይደለም ግዕዝ በቤተ ክርስቲያኖች ተወሰነ ነው የቀረው እና ለምን እንደዛ ሆነ
ለምን በቤተ ክርስቲያን ብቻ ተወሰነ የምንለው እንግዲህ አንደኛው ያው በተለይ ከመካከለኛው ዘመን ከሚባለው ይሄ ሚዲቫል ፒሪየድ ከሚባለው ጊዜ ጀምሮ አማርኛ መነሳቱ አማርኛ የመንግስት ቋንቋ መሆኑ ከዛ በኋላ ደግሞ ያደር በተለይ ይሄ ዘመናዊ ሞደርን ፒሪየድ የምንለው ዘመናዊ ጊዜ የምንለው ከአጼ ቴዎድሮስ ጀምሮ አማርኛ ቋንቋ ብቻ ሳይሆን በጽሁፉ ግዕዙን የግዕዙን ፊደል ወስዶ እየዳበረ መምጣቱ የስቴቱ ቋንቋ መሆኑ እና እርግጥ እስከ ደርግ ጊዜ ድረስ ደግሞ ያሉት ነገስታት አንድ ቋንቋ በፖሊሲ ደረጃ ስለሚያስፋፉ ያ ግዕዝ እየደከመ መጣና በኋላ ያው በቤተ ክርስቲያን ሊወሰን ቻለ? አሁን ያለው ሁኔታ ደግሞ ምንድን ነው? ኢትዮጵያ ውስጥ እንዳየ ነው ግዕዝን እንደገና እየተንሰራራ ነው ያለው። ዩኒቨርሲቲ ውስጥ እንደገና መሰጠት ጀምሯል። ወጣት ተማሪዎች ግዕዝን እንደገና መማር ይፈልጋሉ። ምክንያቱም ግዕዝ ብዙ ጥንታዊ የኢትዮጵያን ታሪክ ያቀፈ ስለሆነ እሱን መማር ይፈልጋሉ። እና ያለው እንቅስቃሴ ምንድን ነው? ግዕዝን እንደገና ለማንሰራራት ነው። እና በእኔ ግምት ምንድን ነው ቀስ በቀስ ግዕዝም እንደገና ተመልሶ በሰው ፍቃድ፣ በህዝቡ ፍቃድ ወደ ህዝብ መነጋገሪያ ቋንቋ ይመለሳል ብዬ ገምታለሁ።
አሁን ትምህርት ቤት እየተማሩ ነው? ዩኒቨርሲቲዎች አሉ?
ይማሩበታል። በጣም ፍላጎት አለ። ግዕዝ መቀሌ ዩኒቨርሲቲ እናስተምራለን፣ አዲስ አበባ ዩኒቨርሲቲ ይማሩታል። እነዚህ የተለያዩ መንፈሳዊ ኮሌጆች ያስተምሩታል፣ ባህር ዳር ያስተምሩታል። ትልቅ እንቅስቃሴ አለ ግዕዝን እንደገና እንዲንሰራራ ለማድረግ እና አይ ቲንክ የሁላችንም ችግር መፍትሄው እዛ ላይ ሊሆን ይችላል። ምክንያቱም ግዕዝ የጎሳ ቋንቋ አይደለም፣ ግዕዝ ጎሳ የለውም። እና እንደ እኔ ግምት ምንድን ነው የተለያዩ ብሔረሰቦች ተሰብስበው የፈጠሩት ነው በእኔ ጥናት አትሊስት። እና ያም ራሱ አሁን ይሄ አማርኛ ከእሱ ጋር ተሳስሮ መውጣቱ በደረጃ በደረጃ ማለፉ ያ ለሁላችንም ሊጠቅም ይችላል። ሌላው ደግሞ ምንድን ነው አንድ ጽሑፍ በምንጠቀምበት ጊዜ ያስተሳስረናል። እንግዲህ የድሮ ችግር ምንድን ነው በአማርኛ የተጻፈ ነገር ለአማርኛ ለማይችሉ ተማሪዎች ሲሰጥ እነዛ ተማሪዎች ጥቅም አያገኙም ማለት ነው። እና ያ እርግጥ ችግር ነበረ፣ ምንም ጥያቄ የለውም። እና ያ ችግርን በአሁኑ ጊዜ እንደዛ አይነት አሰራር ኢትዮጵያ ውስጥ የለም። እና ያ ነው እንግዲህ የድሮ ችግር የነበረው።
እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ።
አድማጮች፣ አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊው ቅንብር ጤና፣ አዘጋጅና አቅራቢ ሰለሞን አባተ።
በወዲያኛው ቅዳሜ ጥቅምት 29 2008 ዓ.ም የዓለም የአእምሮ ጤና ቀን ሆኖ ውሏል። ከዕለቱ ጋር ተያይዞ ባለፈው የጤና ዝግጅት አጠር ያለ ዘገባ ይዤለው ቀርቤ ነበር። ኢትዮጵያ ውስጥ እየተከናወኑ ያሉ ሥራዎችን እንዲነግሩኝ የኢትዮጵያ የአእምሮ ጤና ሁኔታ ምን እንደሚመስል እንዲያጫውቱኝ ወደ ዶክተር መስፍን አርአያ ደውዬ ነበር። በቅድሚያ ዶክተር መስፍን አርአያን የምታውቁ አስታውሷቸው፣ የማታውቋቸውም ካላችሁ እነሆ ተዋወቁ።
እኔ በአሁኑ ሰዓት ያለሁት የጤና ሳይንስ ኮሌጅ ውስጥ ጥቁር አንበሳ ነው ያለሁት። በዲፓርትመንቱ ውስጥ በማስተማርና በማከም ላይ ይገኛለሁ። ከአሁን ቀደም የቅዱስ ጳውሎስ ሆስፒታል ሚሌኒየም ሜዲካል ኮሌጅን እመራ ነበር 6 ዓመት የሚሆን። አሁን ደግሞ እስቲ ወደ ቀድሞ ስራዬ ልመለስ ብዬ እዛ ላይ ነው ያለው።
ቀደም ሲል ደግሞ በተለምዶ አማኑኤል እየተባለ በሚጠራው የአእምሮ ጤና ሕክምና ተቋም ውስጥ እንደዚሁ በኃላፊነትም በሐኪምነትም ይሰሩ እንደነበር አስታውሳለሁኝ።
ሰርቻለሁ።
ዶክተር መስፍን እስቲ ወደ ጥያቄ ልመለስና ለመሆኑ የኢትዮጵያ የአእምሮ ጤና ሁኔታ ምንድን ነው የሚመስለው?
እንግዲህ በኢትዮጵያ ውስጥ የአእምሮ ጤና መቼም ከጊዜ ወደ ጊዜ መሻሻሎችን እያሳየ ነው። እኔ በዚህ ሕክምና ዙሪያ ከ27 ዓመት አካባቢ ያለው ቀደም ብለህ እንደጠቀስከውም ከአማኑኤል ሆስፒታል ጀምሮ ነው ያለሁት እና በየጊዜው በማሰልጠን እና አገልግሎቱን ያልተማከለ በማድረግ ይህም ምን ማለት ነው? በየክልሎቹ የራሳቸው የአእምሮ ጤና ባለሙያ እንዲኖራቸው በማድረግ ባለፉት 20ና ከዛ ዓመታት በፊት በጥቂት የአእምሮ ሐኪሞች ብቻ ተወስኖ የነበረውን ሕክምና በተለያየ ሙያ ያሉትን እንዲያገዙት እየተደረገ መሆኑ በተለይም ደግሞ አገልግሎቱ በአማኑኤል ሆስፒታል መወሰን ብቻ ሳይሆን በአዲስ አበባ ውስጥ እንኳን በቅዱስ ጳውሎስ፣ በጥቁር አንበሳ፣ በየካቲት፣ በዘውዲቱ፣ በአለርት ሆስፒታል፣ በቅዱስ ጴጥሮስ ሆስፒታል፣ በፖሊስ በመከላከያ ሆስፒታል በመሳሰሉት የአእምሮ ጤና አገልግሎቱ መሰጠቱ እና በክፍለ ሀገርም እንደዚሁ በጅማ፣ በመቀሌ፣ በሐረር፣ በአዳማ፣ በሐዋሳ በተለያዩ የክልል ሆስፒታሎች የአእምሮ ሕክምና መሰጠቱ እንግዲህ በፊት ከነበረው ያልተማከለ አገልግሎት በመስፋፋቱና በየአካባቢው መድረሱ በፊት ከነበረው በጣም የተሻለ አገልግሎት መሰጠት ጀምሯል ብዬ አስባለሁ።
ስለ ምርምሮችም ነግረውኛል ዶክተር መስፍን። ከስልጠናውና ከሕክምናው ጎን በቡታጅራና በሌሎችም የክልል ከተሞች የሚሰሩ የአእምሮ ጤና ባለሙያዎች ከአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል ጋር በመተባበር የተለያዩ ፕሮጀክቶችን በጋራ በመስራት ላይ መሆናቸውን አጫውተውኛል።
በሌላ በኩል ደግሞ ጤና ጥበቃ ሚኒስቴር የአእምሮ ጤናን በተመለከተ ስትራቴጂክ ፕላኑን ቀይሷል። ወደፊት ደግሞ በአእምሮ ጤና ችግር ኖሯቸው ከሕግ ጋር በተያያዘ ጉዳይ ያላቸው ሰዎች ከዩኒቨርሲቲ ኦፍ ቶሮንቶ ጋር በመሆን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና ትምህርት ክፍል አዳዲስ ፕሮግራሞችን እየጀመረ ነው። በዚህ ላይም ሰብ ስፔሻሊስቶች ወይም ደግሞ በዚህ የሰለጠኑ ባለሙያዎችንም በማሰልጠን ዝግጅት ላይ ብቻ ሳይሆን ከፍትህ ሚኒስቴር ጋር በመተባበር የአእምሮ ጤና ችግር ያለባቸው ሰዎችና ሕጉ በሚል በተለይ መብታቸው በትክክል እንዲጠበቅ እነሱም ከህብረተሰቡ ህብረተሰቡም ከነሱ የሚያስፈልገውን ድጋፍና እንክብካቤ እንዲደረግ በሚል አንዳንድ አበረታች የሆኑ ፕሮግራሞች ተጀምረዋል። ከዚህ በተጨማሪ ቀደም ሲል በጠቅላላ የአእምሮ ሐኪሞች ብቻ የሚሰጡት ፕሮግራሞች አሁን ለምሳሌ በህጻናትና የወጣቶች የአእምሮ ጤና ዙሪያ ቻይልድ እና አዶለሰንት ሳይካትሪስቶች የምንላቸው ነው እየሰለጠኑ ነው። በተጨማሪም ከአረጋዊነት ጋር በተያያዘ የአእምሮ ጤና በዛም ላይ አንዳንድ እርምጃዎች አሉ። እንግዲህ ከዚህ በተጨማሪ በተለይ አደገኛ እጾች እና መድኃኒቶች ሱስ ዙሪያም በተመለከተ እንግዲህ ባለሙያዎችን ለማሰልጠን እስካሁንም አንድ ሁለት ባለሙያዎች ይገኛሉ። ይህን ቁጥር እንግዲህ ቀስ በቀስ በሀገራችን ውስጥ ስልጠናውን ለመጨመር የትምህርት ተቋማቱ እየታቀደ ነው ያለው።
ዶክተር መስፍን፣ የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት ዓመታት የደብሊው ኤችኦ መግለጫ ይናገራል እና የደብሊው ኤችኦ የአእምሮ ጤና ጉዳይ አስተባባሪ ሚሼል ፋንክ በሰጡት መግለጫ
What we see instead is that people admitted to inpatient facilities throughout all countries in the world.
ያየን ያለነው ይልቅ በሁሉም ሀገሮች ውስጥ በየህክምና ተቋማቱ ያሉ የአእምሮ ህሙማን የሁከትና የአመጽ አድራጎቶች ሲፈጸምባቸው፣ ለወሲባዊ ጥቃት ሲጋለጡ ነው። ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት። እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት። ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ። ለብዙ ዓመታት ካለበለዚያም ለቀሪ የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ።
በዚህ ህመም ምክንያት የተንገላቱ የተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ከ10 እስከ 20 ዓመት ቀድመው ይሞታሉ። ከአጠቃላዩ ህዝብ የመደበኛ የዕድሜ ጣሪያ ከ10 እስከ 20 ዓመት ያጠረ ነው የእነሱ ዕድሜ። ስፋት ያለውን የሰብአዊ መብቶች አያያዝና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው በኢትዮጵያ ያለው?
እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት፣ የሃይማኖት ተቋማቸው የሚሰጡት ርኅራኄ የተሞላው ድጋፍ መሆኑን በአንድ በኩል እናይና በሌላ በኩል ግን በተለይ ከአካል ተጎጂዎች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱን ብቻ ሳይሆን እኛም በየዕለቱ ስራ የምናየው ነው እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ላለፉት 23 ዓመታት የዓለምን ጤና ቀን ማክበር ጀምሯል። ኦክቶበር 10
የዓለም የአእምሮ ጤና ቀን ታስቦ በዋለበት ዕለትና በተከተሉትም ቀናት በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ስር የሚገኙ የጤና ባለሙያዎችና ተማሪዎች፣ የአእምሮ ጤና ችግር ያለባቸው ሰዎች ቤተሰቦችና ወዳጆች ማህበር እንዲሁም በአእምሮ ጤና ላይ የተዘጋጀ ፊልም ተዋንያንም ተሰብስበው መወያየታቸውን እና በሌሎችም ክንዋኔዎች ላይ ተሰማርተው መቆየታቸውን ዶክተር መስፍን አስረድተዋል። የዘንድሮው የአእምሮ ጤና ቀን መሪ ቃል ሰብአዊ ክብር ለአእምሮ ህሙማን የሚል ነው። በአጠቃላይ ግን አሉ ዶክተር መስፍን፣
በየዓመቱ የተለያዩ ሞቶች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም የሚል ነበር። ትክክል ነው። ይሄ የአንድ ዓመት ሞቶ ብቻ ሳይሆን የሁልጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን፣ ደግሞ ትክክልም ነን ብለን እናምናለን።
ዶክተር መስፍንን ለዛሬ ላመስግንና በዚሁ እንሰነባበት። በሌላ ዝግጅት ከቀሪ ቁም ነገሮች ጋር ይዣቸው መለሳለሁ። ጤና ይስጥልኝ።
አድማጮች፣ ፕሮግራማችንን ከማገባድ አልፈን እየጠቃለን ነው አለ ማለት ነው።
ልክ ነው። አዲሱ
አለ ወደ ስንብቱ ነው የምንሄደው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስካሁን 4 ሰዓት ያዘጋጀውን ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ እኔ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከተኪው ስርጭት መሐንዲስ አልሳንቶስ እና እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩ ባልደረቦቻችን ጭምር በመሆን በዚሁ እንሰናበታለን።
ነገ ማክሰኞም እንገናኛለን። መጀመሪያ ከምሽቱ 1 ሰዓት፣ ከዛ ደግሞ እንዲህ እንዳሁኑ በ3 ሰዓት።
ልክ ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ታዲያ ሰላም፣
ደህና ደሩ። The Voice of America.